ይህ በምሥራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ሰላም ጤና ይስጥልኝ። በጌታ የተወደዳችሁ ክብሯን አድማጮቼ እንደምን አመሻችሁ። በዛሬው ምሽት ክፍለ ጊዜ ጥናታችን ኖ እግዚአብሔር አምላካችን ወዶና ፈቅዶ ደግሞ ተከታታዩን የዮሪ ዘልቁ መጽሐፍ ጥናታችንን አብረን አንድ ላይ እንመለከታለን። በማስቀደም ግን ዝማሬንና
አጣፊ ዋለብ የለየ ካመድ ከትቢያ ያነሳህ
እግዚአብሔር የተመሰገነ ይሁን። በዝማሬ የሚያገለግለን ወንድማችንን አገኘውን። እግዚአብሔር ባገልግሎቱ አብዝቶ ይባርከው። አድማጮች፣ ባለፈው ክፍለ ጊዜ ጥናታችን ምዕራፍ 20 እስራኤልን በምድረ በዳ የመንከራተቱ ሕይወት አብቅቶ ጉዟቸው ወደ ተስፋይቱ ምድር ማቅናታቸውን ከተመለከተ በኋላ ወደ መጨረሻ ላይ ይህ ሕዝብ በጦርነት ስላገኙት የመጀመሪያ ድል ተቃክሰን የዕለቱን የጥናታችን መደምደሚያ ማድረጋችን ይታወሳል። በዛሬው ምሽት የዚህኑ ቀጣይ ክፍል ከኦሪት ዘኍልቍ ምዕራፍ 21 ከቁጥር 6 እስከ 7 ያለውን በማንበብ እንጀምራለን። ርዕሱም የናሱ እባብ የሚል ይሆናል። እስቲ መጽሐፍ ቅዱሳችሁን ከፈት ከፈት አድርጉና ኦሪት ዘኍልቍ ምዕራፍ 21 ከቁጥር 6 እስከ 7 ያለውን ስፍራ ተመልከቱ። አስቀድመን ግን እንጸልይ። እግዚአብሔር አባታችንና አምላካችን ሆይ እጅግና መሰግናለን። በዛሬዋ ቀን ጌታ ሆይ በመውጣት በመግባታችን አንተ ከኛ ጋር አነበርክ። ነው ደግሞ ፈቃድ ሆነና በዚህች ምሽት በራዲዮናችን ዙሪያ ተሰብስበን ከቃልህ ማድ እንድንካፈር ረድተህናልና እጅግና መሰግናለን። ጌታ ሆይ በዚህች ሰዓት በጦር ሜዳ በቀበሮ ጉድጓድ ውስጥ ሆነው በሆስፒታልም ባልጋ ቁራኛ ላይ ሆነው በእስር ቤትም ሆነው በጨለማ እግዚአብሔር ሆይ አንተን ጌታ ሆይ ለመስማት አቤቱ እግዚአብሔር አምላክ ሆይ የሚመኙ የሚፈልጉ ልባቸው ወደ አንተ የተነሳሳ ብዙዎች አሉ። እግዚአብሔር አባቴና አምላክ ሆይ ባሪያ ጸልያለሁ እንድትገናኛቸው ኖ በቃልህም ደግሞ እግዚአብሔር ሆይ የሚያስፈልጋቸውን ነገር እንድትናገራቸው ጌታ ሆይ እለምንሃለሁ። ሰዓቱን ጊዜውንም ሁሉ ባርክልን። በኢየሱስ ክርስቶስ ያው ስም ስትል ስማን፣ አሜን። እንዲህ ይላል ቃል፣ እግዚአብሔርም በሕዝቡ ላይ እባቦችን ሰደደ። ሕዝቡንም ነደፉ፣ ከእስራኤልም ብዙ ሰዎች ሞቱ። ሕዝቡም ወደ ሙሴ መጥተው በእግዚአብሔርና በአንተ ላይ ስለ ተናገርን በድለናል፣ እባቦችን ከእኛ ያርቅልን ዘንድ ወደ እግዚአብሔር ጸልይልን አሉት ይላል ዘኍልቍ ምዕራፍ 21 ቁጥር 6 እና 7ን ይመለከቷል። ወገኖቼ ተመልከቱ፣ ህዝቡ አሁን በድለናል አሉ። በእግዚአብሔርና በሙሴ ላይ ኃጢአት ማድረጋቸውንም አምኗል። ወዳጆቼ የብዙ ሰዎች ችግር ይሄ ነው። ሁላችንም በእግዚአብሔር ፊት ኃጢአታችንን በመናዘዝና ንስሐ በመግባት አዲስ ጉዞ በሕይወታችን ወደ እግዚአብሔር የሚያደርሰን መንገድ የሚጀምረው ኃጢአተኝነታችንን ስንቀበል ነው። ክርስቶስ ለኃጢአተኞች ሞተ፣ ኃጢአተኞችን ይወዳል። እንግዲህ ኃጢአተኝነታችንን ተቀብለን ወደ እርሱ በተሰበረ ልብ ካልመጣን ክርስቶስ ምንም አይጠቅመንም ማለት ነው። ክርስቶስ የመጣው ለኃጢአተኞች ነው። እነዚህ ሰዎች ምንም መልካም ነገር አልነበራቸው፣ በእምነት ብቻ ነበር መምጣት የነበረባቸው። ወደፊት መልካም እንሆናለን በማለትም ለእግዚአብሔር ቃል መግባት አይችሉም፣ ምክንያቱም በራሳቸው መንገድ መልካም መሆን አይችሉም። ይሁን እንጂ በእግዚአብሔር ያምናሉ፣ በእምነትም ይመጣሉ። ቀጥለን ደግሞ ቁጥር 8 እና 9ን እንመልከት። ሙሴም ስለ ሕዝቡ ጸለየ፣ እግዚአብሔርም ሙሴን እባብን ሠርተህ በዓላማ ላይ ስቀል፣ የተነደፈውም ሁሉ ሲያያት በሕይወት ይኖራል አለው። ሙሴም የናሱን እባብ ሠርቶ በዓላማ ላይ ሰቀለ። እባብም የነደፈችው ሰው ሁሉ የናሱን እባብ ባየ ጊዜ ዳነ ይላል። ከዚህ የምንማረው ትልቅ ትምህርት አለ። ይህ ሕዝብ በእምነት ወደ ናሱ እባብ ማየት ነበረበት። ለአንዳንድ ሰዎች ይህ ምንም መስሎስ ላይታያቸው ይችላል። የናሱን እባብ ከማየት ይልቅ ሌላ ነገር ቢያዩ ይመርጣሉ። የነሐሱን እባብ ካላዩ ግን እነዚህ እስራኤላውያን ይሞታሉ። ስለዚህ ጉዳይ ምንነት ትርጉም ብዙ መመራመር ወይም ግምት ውስጥ መግባት ያለብን አይመስለኝም። በዚህ ምሽት ጌታ ከኒቆዲሞስ ጋር በተነጋገረ ጊዜ ሙሴም በምድረ በዳ እባብን እንደሰቀለ እንዲሁ በርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና ነበር ያለው። ዮሐንስ ምዕራፍ 3 ቁጥር 14 እስከ 16 ያለውን ስፍራ መመልከት ይቻላል። ዮሐንስ ወንጌል ምዕራፍ 3 ከቁጥር 14 እስከ 16 ያለውን ስፍራ ተመልከቱ። የሰው ልጅ የተሰቀለው እንዴት ነበር? የሰው ልጅ የተሰቀለው በመስቀል ላይ ነበር የሚል መልስ እንደምትሰጡ አስባለሁ። አሁን ጌታ የተሰቀለው በርባን ሊሰቀልበት ይገባው በነበረ መስቀል ላይ ነበር። ልብ በሉ ወገኖቼ፣ በርባን ሌባና ወንበዴ ነበር። በደለኛ ስለነበረ መሞት ይገባው ነበር። ኢየሱስ ግን ወንጀለኛ አልነበረም። ጌታ ኢየሱስ ስለኛ ኃጢአት ሆነ። ጌታ በዚያ መስቀል የሞተው በበርባን ምትክ ብቻ ሳይሆን በኔና በእናንተ ምትክ ነበር። እግዚአብሔር ስለወደደን እንደዚህ እንዲሆን ፈቀደ። እግዚአብሔር ዓለሙን ስለወደደ ልጁን ሰጠ። አሁን እግዚአብሔር ከኛ የሚጠይቀው ነገር ቢኖር ወደ እርሱ እንድናይና በሕይወት እንድንኖር ነው። ወገኔ ሆይ እርሱ ያንተ ስፍራ ወስዷል። ስለዚህም ክርስቶስን እይ። ኃጢአተኛ ስለሆነ መሞት የነበረብህ አንተ ነበርክ። ክርስቶስ መሞት አልነበረበትም። ሆኖም እርሱ በአንተ ምትክ ሞቷል። ወገኖቼ ወደ ናሱ እባብ ያዩ ሁሉ ድነዋል። ዛሬም ቢሆን የዚያን ያህል ቀላል ነው። ኃጢአተኛ መሆናችንን ተረድተን ወደ ክርስቶስ እናያለን ወይም ደግሞ አናይም። ወደ ክርስቶስ በማየት ሄዳናችሁ ካልሆናችሁ ግን የቱንም ጊዜ ያህል ተጠመቁ፣ የፈለጋችሁትን ያህል ስብከት ስሙ፣ ከማንም ተወለዱ ወይም የማንም አባት ሁኑ፣ በፍጹም አልዳናችሁም። ወደፊት ፍርድ ይጠብቃችኋል። እናንተ አሁኑን ወደ ኢየሱስ ክርስቶስ ማየት አለባችሁ። በነገራችን ላይ ጉዳዩን ያን ያህል ቀላል ቢሆንም የዚያኑ ያህል ደግሞ ከባድ መሆኑን መዘንጋት የለብንም። ሰዎች ችግር ሲገጥማቸው ወይም ግራ ሲጋቡ ወደ ራሳቸው ያያሉ። ምናልባት ያድነን ይሆናል በማለትም መልካም ስራቸውን ያሉ ወይም ደግሞ መቁጠር ይጀምራሉ። ሰዎች ኃጢአተኝነታቸውን መቀበል በጣም ይከብዳቸዋል። ስለዚህም ወደ ክርስቶስ አያዩም፣ በእርሱም አይታመኑም። የሰው ልጅ ዋናው ችግር ይህ ነው። የእስራኤል ልጆች ወደፊት ተጉዘው ወደ አሮንና ወንዝ መጡ። ከዚያም ተጉዘው ከሞአሞራውያን ዳርቻ በሚወጣ ምድረ በዳ ውስጥ በአርኖን ማዶ ሰፈሩ የሚልን ቃል በቁጥር 13 ላይ እናገኛለን። ከዚያም ወደፊት ተጓዙ። እስቲ ቁጥር 16 ልብ በሉ። ከዚያም ወደ ብኤር ተጓዙ። ይኸውም እግዚአብሔር ሙሴ ሕዝቡን ሰበሰበ፣ ውሃውን እሰጣችኋለሁ ብሎ የተናገረለት ጉድጓድ ነው ይላል የመጀመሪያው መዝሙር። እስራኤላውያን የአምልኮ መዝሙር ሲዘምሩ ይህ የመጀመሪያቸው ጊዜ ነው። ከዚያ በፊት እንደ ተመለከትነው ወይም እንደ ተማርነው ሕዝቡ የማጉረምረምና የማማረር መዝሙር ሲዘምሩ ነበር የኖሩት። አሁን ሃሌሉያ እያሉ ነው። በዚያም ጊዜ እስራኤል ይህን መዝሙር ዘመረ። አንተ ምንጭ ሆይ ፍለቅ፣ እናንተ ዘምሩለት፣ በበትረ መንግስት በበትራቸውም የሕዝብ አለቆች ያጎደጎዱት አለቆችም የቆፈሩት ጉድጓድ። ከምድረ በዳም ወደ ሜቴና ተጓዙ፣ ከሜቴናም ወደ ናህሊኤል፣ ከናህሊኤልም ወደ ማቦት፣ ከማቦትም ምድረ በዳውን ከላይ ወደሚመለከተው ወደ ፈሰጋ ተራራ ራስ በሞአብ በረሃ ወዳለው ሸለቆ ተጓዙ ይላል። ከቁጥር 17 እስከ 20 ያለው መመልከት ይቻላል። ጌታ ውሃ ሰጥቷቸዋል። ስለዚህም ለእግዚአብሔር የምስጋና መዝሙር እየዘመሩ ነው። ልዑላን የውሃን ጉድጓድ ቆፈሩ፣ ሕዝቡም ውሃውን ቀዱ። እስራኤልም በምድር ላይ እንለፍ ብለው ወደ አሞራውያን ንጉሥ ወደ ሴዎች መልእክተኞች ላኩ ይለናል። ቁጥር 21ን ልብ ይሏል። እርሱ ግን ፈቃደኞች ሆኖ አልተገኘም። ስለዚህም እስራኤልም በሴፍ መታው፣ ምድሩንም ከአሮን ጀምሮ እስከ አሞን ልጆች እስከ ያቦቅ ድረስ ወረሰ። የአሞንም ልጆች ዳርቻ የጸና ነበረ የሚልን ቃል ደግሞ በቁጥር 24 ላይ እናገኛለን። እስቲ ያለፍ ብላችሁ ቁጥር 33 እንደሞ ተመልከቱ። ለእስራኤላውያን በሴዮን ላይ ድል የሰጣቸው እግዚአብሔር ነበር። ተመልሰውም በባሳን መንገድ ወጡ። የባሳንም ንጉሥ አግ ከሕዝቡ ሁሉ ጋር በኤድራይ ወጋቸው ዘንድ ወጣ ይላል። የባሳን ንጉሥ አግን እንዳይፈራ እግዚአብሔር ለሙሴ ነገረው። እርሱንና ሕዝቡን ድል አድርገው ምድሩን ወረሱ። የእስራኤል ልጆች ጉዞአቸውን እየቀጠሉ ነው። ለእግዚአብሔር የምስጋና ዝማሬ አቀረቡ፣ እርሱም ድል ሰጣቸው። ሞአብን ድል እንዲያደርጉም ይረዳቸዋል። ያኔ ወደ ምድረ ከናን መግባት ይችላሉ። እንግዲህ አድማጮች የምዕራፍ 21 ጥናታችን በዚህ ያበቃና አሁን ደግሞ ወደ ምዕራፍ 22 እንሸጋገራለን። የዚህ የምዕራፍ 22 አብይ ሐሳቡ የበለዓም መንገድና ስግብግብነት የሚል ነው። አስተዋላችሁ? የምዕራፍ 22 አብይ ሐሳቡ የበለዓም መንገድና ስግብግብነት የሚል ይሆናል። ወገኖች ከምዕራፍ 22 እስከ ምዕራፍ 25 ያለው ነቢይ ስለሆነው ስለ በለዓም የሚናገር ነው። ቅዱሳት መጻሕፍት ስለዚህ ሰው ማንነት ብዙም የሚናገሩት የላቸውም። በመጽሐፍ ቅዱስ ውስጥ በሺህ የሚቆጠሩ ሰዎች ተጠቅሰዋል። ስለ አንዳንዶቹ የተነገረው በጣም በጥቂቱ ነው። ለምሳሌ ያህል ስለ ቃይል፣ ስለ ኤሳው፣ ሳምሶን፣ ሳሙኤል፣ ሳኦል፣ አቤሰልም ወይም ደግሞ አሁን ስለ ተጠቀሰው ስለ በለዓም የምናውቀው በጥቂቱ ነው። ወይም ደግሞ ታሪካቸው ግሉ ሆኖ ያልቀረበ ሰዎች አሉ። የአዲስ ኪዳን መጻሕፍትን ምስናነብ ወደ ክርስቶስ መጥቶ ስለ ጠየቀው ስለ ባለጸጋው ሕግ አዋቂ ሰው እንመለከታለን። ይህ ሰው ወደ ክርስቶስ ተመልሶ መጥቶ ይሆንን? ስለ ይሁዳስ ምን እናውቃለን ወገኖቼ? ይህ ሰው ለሶስት ዓመት ያህል የኢየሱስ ክርስቶስ ተከታይ ነበር። አስመሳይነቱን ግን ከኢየሱስ ክርስቶስ በቀር ያወቀበት አልነበረም። በሌላ በኩል ደግሞ ታማኝ ሆኖ በወንጌል ሥራ ብዙ ጊዜ የኖረ ነገር ግን ይህን ዓለም ወዶ ከሐዋርያው ከጳውሎስ የተለየውን ዴማስን እናገኛለን። ስለ ሐናንያና ስለ ሰጲራስ ምን ታስባላችሁ? በለዓም ምስጢራዊ ከሆኑና ግራ ከሚያጋቡ ገጸ ባሕርያት አንዱ ነው። አንድ ጸሐፊ በቅዱሳት መጻሕፍት ውስጥ በጣም ስውርና እንግዳ ከሆኑ ገጸ ባሕርያት አንዱ እንደሆነ ጽፎለታል። አንዳንድ ሰዎች በለዓም ትክክለኛ የእግዚአብሔር ነቢይ እንደነበር ይናገራሉ። አንዳንዶች ደግሞ ይህ ሰው አስመሳይ እንደነበር ይናገራሉ። በለዓም ከልቡ እግዚአብሔርን የሚፈልግ ሰው ነበር ወይስ አስመሳይና ያልሆነውን ሆኖ ለመታየት የሚሞክር ሰው ነበር? ይህን በየግላችሁ መወሰን ትችላላችሁ። ምናልባትም ለምንም እንደማይጠቅም በማሰብ ነገሩን ሙሉ በሙሉ ከአእምሮአችን ለማውጣት እንፈልግ ይሆናል። ይሁን እንጂ አንዳንድ ጠቃሚ ነገሮችንም እናገኝበታለን። ነቢዩ ሚኪያስ ሕዝቤ ሆይ የሞአብ ንጉሥ ባላቅ የመከረውን የቢዖርም ልጅ በለዓም የመለሰለትን አሁን አስብ፣ የእግዚአብሔርን የጽድቅ ሥራ ታውቅ ዘንድ ብሏል። ሚኪያስ ምዕራፍ 6 ቁጥር 5ን ተመልከቱ። ሚኪያስ ምዕራፍ 6 ቁጥር 5 ሚኪያስ በለዓምን መርሳት እንደሌለባቸው ለእስራኤላውያን እየተናገረ ነው። ስለዚህም እኛም ይህን ገጸ ባሕሪ ልናጠናው ይገባል። ከኢየሱስ እናት ከማርያም ይልቅ ወገኖቼ መጽሐፍ ቅዱስ ስለ በለዓም ብዙ እንደሚናገር አስተውላችኋልን? ከኢየሱስና ከማርያም ይልቅ መጽሐፍ ቅዱስ ስለ በላም ብዙ ይናገራል። ተመልከቱ፣ መጽሐፍ ቅዱስ ካርያቱ የበለጠ ስለ በላም ይናገራል። አዲስ ኪዳን 3 ጊዜ ስለ እርሱ ጠቅሶ ይናገራል። 3ቱንም ጊዜ ደግሞ የሚያነሳው ከስህተት ጋር በተያያዘ ሁኔታ ነው። ሁለተኛው ጴጥሮስ ደግሞ ስለ በላም መንገድ ይናገራል። በዮሐንስ ራእይ ስለ በላም ትምርትም እንመለከታለን። በላም ሜዶናዊ ነበር። አስተዋላችሁ? በላም ሜዶናዊ ነበር። ሰፊ ዝና የነበረው ነቢይ ነበር። በትንቢቱም ውጤት አግኝቷል። እርሱን ከመመዘናችን በፊት እስቲ ታሪኩን እናንብብ። ከቁጥር 1 እስከ 3 ያለውን ተመልከቱ። የእስራኤልም ልጆች ተጓዙ፣ በያሪኮ ፊት ለፊት በዮርዳኖስ ማዶ ባለው በሞአብ ሜዳ ሰፈሩ። የሴፎር ልጅ ባላቅ እስራኤል በአሞራውያን ላይ ያደረገውን ሁሉ አየ፣ ብዙም ነበርና ሞአብ ከሕዝቡ እጅግ ፈራ። ከእስራኤልም ልጆች የተነሳ ሞአብ ደነገጠ ይላል። እንደምንመለከተው እስራኤል ወደ ተስፋው ምድር ሊገባ ነው። በአሞራውያንና በባሳን ንጉሥ አግ ላይ የደረሰውን የሞአባውያን ንጉሥ ባላቅ ሰምቷል። እስራኤላውያንን ከምድሩ ማውጣት የሚችልበትን መንገድ እየፈለገ ነው። ምን ማድረግ እንዳለበት ግራ ተጋብቷል። ስለዚህም የዚህን ነቢይ እርዳታ መፈለግ እንዳለበት አሰበ። እስቲ አለፍ ብላችሁ ደግሞ ቁጥር 5ና 6ን ተመልከቱ። በወንዙ አጠገብ ባለችው በሕዝቡ ልጆች ምድር በፋቱራ ወደ ተቀመጠ ወደ ቢኦር ልጅ ወደ በላም ከግብጽ የወጣ ሕዝብ አለ። እነሆም የምድሩን ሁሉ ፊት ሸፈነ፣ በአቅራቢያችንም ተቀምጧል። አሁንም ይህ ሕዝብ ከኔ ይበልጣልና ለወጋቸውና ከምድሪቱ ላሳዳቸው ይችል እንደሆነ እባክህን አርገምልኝ፣ አንተ የመረከው ምሩቅ የረገምከው ምርጉም እንደሆነ አውቃለሁና ብሎ ይጠሩት ዘንድ መልእክተኞችን ላከ ይለናል። ተመልከቱ ወገኖቼ፣ ይህ ነቢይ በዚያ አካባቢ የታወቀ ነበር። መጥቶ እስራኤላውያንን እንዲረግምለት በገንዘብ ሊያግባባው ባላቅ ፈለገ። እስራኤላውያን በዮርዳኖስ ወንዝ ማዶ ሰፍረዋል። ባላቅ ደግሞ እዚያ መሆናቸውን አይፈልገውም። ቁጥር 7ን ተመልከቱ። የሞአብ ሽማግሌዎችና የሚዲያም ሽማግሌዎችም የሟርቱን ዋጋ በእጃቸው ይዘው ሄዱ፣ ወደ በላምም መጡ፣ የባላቅንም ቃል ነገሩት። በላም ንግርት ተናጋሪ ነው። በዚህ ሙያው ታዋቂነትን ያገኘ ይመስላል። መልእክተኞቹም ለሟርቱ የሚከፈለውን ገንዘብ ይዘው ነበር የመጡት። ምናልባትም ጠቀም ያለ ገንዘብ ሳይሆን አይቀርም። እግዚአብሔርም ወደ በላም መጥቶ እነዚህ ባንተ ዘንድ ያሉ ሰዎች እነማን ናቸው አለው። በላምም እግዚአብሔርን የሞአብ ንጉሥ የሴፎር ልጅ ባላቅ ነው፣ ከግብጽ የወጣ ሕዝብ የምድርም ፊት ሸፈነ፣ አሁንም ናርገምልኝ፣ ምናልባት ወጋው አሳደውም ዘንድ እችል እንደሆነ ብሎ ወደ እኔ ልኳል አለው። ዘልቆ ምዕራፍ 22 ከቁጥር 9 እስከ 10 ያለውን ስፍራ መመልከት ይቻላል። እግዚአብሔር ከዚህ ሰው ጋር መገናኘቱ በጣም የሚገርም ነው። እግዚአብሔርም በለዓምን ከነርሱ ጋር አትሂድ፣ የተባረከ ነውና ሕዝቡን አትረግምም አለው። ይህ ቁርጥ ያለ አነጋገር ነው። ሊጋፉት የሚችሉት አይነት አባባል አይደለም። እስቲ አሁን ደግሞ በላም ያለውን እንመልከት። በላምም ሲነጋ ተነስቶ የባላቅን አለቆች ከናንተ ጋር ሄድ ዘንድ እግዚአብሔር አልፈቀደምና ወደ ምድራችሁ ሂዱ አላቸው። ቁጥር 13ን ተመልከቱ። በላም ወገኖቼ በእግዚአብሔር ፊት ቅንና ታማኝ ሰው ይመስላል። ታሪኩ የሚያከትመው እዚህ ላይ ቢሆን ኖሮ ይህን ማመን እንችል ነበር። ይሁን እንጂ ባላቅ ደግሞ መልእክተኞችን ላከ። ባላቅም ደግሞ ከፊተኞች የበዙና የከበሩ ሌሎችን አለቆች ሰደደ። ወደ በላምም መጥቶ የሴፎር ልጅ ባላቅ ክብርህን እጅግ ታላቅ አደርገዋለሁና የተናገርከውንም ሁሉ አደርግልሃለሁና እባክህ ወደ እኔ ትመጣ ዘንድ ምንም አይከልክልህ፣ እባክህና ይህን ሕዝብ እርገምልኝ አለ ብለው ነገሩት ይላል ቃሉ። በላምም ይህን ከሰማ በኋላ እንዲህ አለ። ቁጥር 18ን ተመልከቱ። በላምም መልሶ የባላቅን ባሪያዎች ባላቅ በቤቱ የሞላውን ወርቅና ብር ቢሰጠኝ በትንሹ ወይም በትልቁ ቢሆን የአምላኬን የእግዚአብሔርን ቃል እተላለፍ ዘንድ አይቻለኝም ብሏል ብለው መልሱን ላከበት። የገንዘቡን መጠን ከፍ ቢያደርጉለትም በለዓም በዚህ እንኳ አልተደለለም። ከአነጋገሩ መንፈሳዊ ሰው ይመስላል። አነጋገሩን ግን ረጋ ብዬ ሳስበው ለምን በብርና በወርቅ የሞላ ቤት አለ በማለት እጠይቃለሁ። ምናልባትም ልቡ በእነዚህ ነገሮች ምኞት ስለ ተሳበ ሊሆን ይችላል እንደዚያ ያለው። ቁጥር 19 አሁንም እግዚአብሔር ደግሞ የሚነግረኝን አውቅ ዘንድ እባካችሁ ዛሬ ሌሊት ደግሞ በዚህ ደሩ አላቸው ይላል። ይህ ሰው የእግዚአብሔርን ፈቃድ በሚገባ አውቋል። ስለዚህም የእግዚአብሔርን ፈቃድ ለማወቅ አንድ ሙሉ ለሊት መጠበቅ አልነበረበትም። መሄድ እንደሌለበት እግዚአብሔር ነግሮታል። እርሱ ግን የራሱን ፈቃድ ተከትሎ መሄድን ፈልጓል። እኛስ ብንሆን አንዳንዴ እንደዚህ እናደርግ ይሆንን? በተለይ ደግሞ ሰባኪዎች ስለ እግዚአብሔር ጥሪ ብዙ ይናገራሉ። አንድ ጊዜ አንድ ወንጌል ሰባኪ ወደ ሚስቱ መጣና፣ ውዴ በሰፈራችን ውስጥ ባለው ቤተ ክርስቲያን እንዳገለግለው እግዚአብሔር ጠርቶኛል። ቤተ ክርስቲያኑ በጣም ትልቅ ሀብታምም ነው፣ ብዙ አባሎችም አሉት። እኔን እግዚአብሔር የጠራኝ ደግሞ የዚያ ቤተ ክርስቲያን መጋቢ እንድሆን ነው። ለማንኛውም የጌታ ፈቃድ ምን እንደሚሆን ለማወቅ መጸለይ አለብን አላት። እርሷ መለሰችና፣ እኔም ካንተ ጋር አብሬ እጸልያለሁ ስትለው፣ የለም አንቺማ እቃዎቻችንን አዘጋጂ አላት። ይህ ሰው ሙሉ በሙሉ ወገኖቼ የራሱን እርምጃ ወስዷል። በላምም እንዲሁ የራሱን ውሳኔ አድርጓል። እስቲ የሆነውን ወገኖቼ ልብ እናድርግ። ለበላም ብቻ ሳይሆን በእኔና በእናንተም እግዚአብሔር እንዲሁ ነው የሚያደርገው። አንዳንድ ጊዜ እግዚአብሔር ፈቃዳችንን እንድናደርግ ይተወናል። እግዚአብሔርም ወደ በላም በሌሊት መጥቶ፣ ቁጥር 20 ተመልከቱ፣ ሰዎቹ ይጠሩህ ዘንድ መጥተው እንደሆነ ተነሳ፣ ከእነርሱም ጋር ሂድ፣ ነገር ግን የምነግርህን ቃል ብቻ ታደርጋለህ አለው። በሌላ አነጋገር እግዚአብሔር ለመሄድ ፈልጋል፣ መሄድህ ካልቀረ ግን እኔ ያልኩህን ብቻ መናገር አለብህ ማለቱ ነበር። በሰዎች ዝንባሌ ላይ የተመሰረተ የእግዚአብሔር ፈቃድ የምንለው ይህንኑ ነው። ምንም እንኳ የእርሱ ፈቃድ ባይሆንም ደግመን ደጋግመን ስለጠየቅን ወይም ደግሞ ማድረግ ስለፈለግን እግዚአብሔር አንዳንድ ነገሮችን እንድናደርግ ይተወናል። የለመኑትን እንደ ሰጣቸው፣ ለነፍሳቸው ግን ክሳትን እንደ ላከባቸው ከእስራኤል ልጆች የተማርነውን እንደምታስታውሱ አስባለሁ። አንዳንድ ጊዜ እግዚአብሔር የጠየቅነውን ይሰጠናል፣ ለነፍሳችን ግን ክሳት ሊልክብን ይችላል። አድማጮቼ የዚህን ሰው ታሪክ ልብ ብላችሁ ተከታተሉ። እስቲ ከቁጥር 21 እስከ 23 ያለውን ስፍራ ደግሞ እንመልከት። በላምም ሲነጋ ተነሳ፣ አያይቱን ጭኖ ከሞዓብ አለቆች ጋር ሄደ። እርሱም ስለ ሄደ እግዚአብሔር ተቆጣ። የእግዚአብሔር መልአክ ሊቋቋመው በመንገድ ላይ ቆመ። እርሱም በአያይቱ ላይ ሁለቱም ሎሌዎች ከእርሱ ጋር ነበሩ። አያይቱም የእግዚአብሔር መልአክ በመንገድ ላይ ቆሞ የተመዘዘም ሰይፍ በእጁ ይዞ አየች። ከመንገዱም ፈቀቅ ብላ ወደ እርሻ ውስጥ ገባች። በላምም ወደ መንገድ ይመልሳት ዘንድ አያይቱን መታት ይላል። ተመልከቱ፣ እግዚአብሔር ለዚህ ሰው መልስ ሰጥቶታል። እሱ ግን ያንን መቀበል አልፈለገም። ስለዚህም በፈለገው መንገድ እንዲሄድ ፈቀደለት። አሁን ደግሞ መልአኩን ቢልክም ነቢዩ ገና የእግዚአብሔርን ሐሳብ አላወቀም። ሌላው ቀርቶ ያያይቱን ያህል እንኳ መንፈሳዊ ማስተዋል አልነበረውም። የእግዚአብሔር መልአክ ከወይኑ ቦታዎች መካከል በወዲያና በወዲ ወገን ግንብ በነበረበት በጠባብ መንገድ ላይ ቆመ። አህያይቱም የእግዚአብሔርን መልአክ አይታ ወደ ቅጥሩ ተጠጋች። የበላምንም እግር ከቅጥሩ ጋር አጣበቀች። እርሱም ደግሞ መታት። የእግዚአብሔርን መልአክ ወደፊት ሄደ። በቀኝና በግራ መተላለፊያ በሌለበት በጠባብ ስፍራ ቆመ የሚልን ቃል ከቁጥር 24 እስከ 26 ባለው ስፍራ እናገኛለን። ቀጥለን እንመልከት። በላም በምኞት የሰከረ ሰው ስለነበር ወደፊት መሄድ ፈልጓል። አያይቱም የእግዚአብሔርን መልአክ አየች፣ ከበላምም በታች ተኛች። በላምም እጅግ ተቆጣ፣ አያይቱንም በብትሩ ደበደባት። እግዚአብሔርም የአያይቱን አፍ ከፈተ። በላምንም ሦስት ጊዜ የመታኝ ምን አድርጌብህ ነው አለችው። ይህ እግዚአብሔር መልእክቱን ለማድረስ የተጠቀመበት መንገድ ነው። አንድ ሰው በበላም ዘመን አያይቱ መናገሯ ታምር ነበር፣ ዛሬ ግን ሰዎች ዝም ሲሉ ነው እንደ ታምር የሚቆጠረው ብሎ ነበር። አስተዋላችሁ? ምናልባትም እውነት ሊሆን ይችላል ወገኖቼ። ከቁጥር 29 እስከ 31 ያለውን ስፍራ ደግሞ አንድ ላይ እንመልከት። በላምም አህያይቱን ስላላገጥሽብኝ ነው፣ በእጄስ ሰይፍ ቢኖር አሁን በገደልኩሽ ነበር አላት። አህያይቱን በላምን ከብዙ ዘመን ጀምሮ እስከ ዛሬ ድረስ የተቀመጥክብኝ አህያ አይደለሁምን? በእውኑ እንዲህ አደርግ ዘንድ ልማዴ ነበርን አለችው። እርሱም እንዲህ አላደረግሽብኝም አላት። እግዚአብሔርም የበላምን ዐይኖች ከፈተ። የእግዚአብሔርም መልአክ በመንገድ ላይ ቆሞ የተመዘዘም ሰይፍ በእጁ ይዞ አየ፣ ሰገደም፣ በግንባሩም ወደቀ ይላል። መናገር ያለበት ወገኖቼ እግዚአብሔር የነገረውን ብቻ መሆን እንዳለበት መልአኩ በድጋሚ በላምን አስጠነቀቀው። ከዚያ በኋላ በላም ባላቅን ለማግኘት ሄደ። የእግዚአብሔርም መልአክ አህያህን ሦስት ጊዜ ለምን መታ? እነሆ መንገድህ በፊቴ ጠማማ ነውና እቋቋም ዘንድ ወጥቻለሁ። አያይቱም አይታኝ ከፊቴ ሦስት ጊዜ ፈቀቅ አለች። ከፊቴስ ፈቀቅ ባላለች በእውነት አሁን አንተን በገደልኩ እርሷንም ባዳንኳት ነበር አለው። በላምም የእግዚአብሔርን መልአክ በድያለሁ፣ አንተ በመንገድ ላይ በፊቴ እንደቆምክብኝ አላወቅኩም፣ እንግዲህ አሁን አትወድ እንደሆነ እመለሳለሁ አለው። የእግዚአብሔርም መልአክ በላምን ከሰዎቹ ጋር ሂድ፣ ነገር ግን የምናገርህን ቃል ብቻ ትናገራለህ አለው። በላምም ከባላቅ አለቆች ጋር ሄደ ይለናል። ከቁጥር 32 እስከ 35 ያለውን መመልከት ይቻላል። ይህንን ሰው ነው እንግዲህ መጽሐፍ ቅዱስ የበላዓም መንገድ የሚለው። ያሰት ነቢያትን በተመለከተ ጴጥሮስ ቅንን መንገድ ትተው ተሳሳቱ፣ የባሶርን ልጅ የበላዓምን መንገድ ተከተሉ፣ እርሱ ያመጻን ደሞዝ ወደደ፣ ነገር ግን ቃል የሌለው አህያ በሰው ቃል ተናግሮ የነቢዩን እብድነት አገደ ይላል። ሁለተኛ ጴጥሮስ ምዕራፍ 2 ከቁጥር 15 እስከ 16 ያለውን ስፍራ ይመለከቷል። ሁለተኛ ጴጥሮስ ምዕራፍ 2 ከቁጥር 15 እስከ 16 የበላዓም መንገድ ስጋዊ ምኞት ነው። በጣም የሚያሳዝነው ደግሞ በዘመናችን በጣም ብዙ ክርስቲያኖችና ክርስቲያናዊ ድርጅቶች ራሳቸውን የሚመለከቱና የሚመዝኑት በገንዘብ መሆኑ ነው። እኔና እናንተን እግዚአብሔር ከስጋዊ ምኞት ይጠብቀን። በላዓም ወደፊት ሄዶ እስራኤል ሰፍረውበት ወደ ነበረው ሰፈር ደረሰ። ከቁጥር 36 እስከ 41 ያለውን ስፍራ ብትመለከቱ ይህንን እውነት ታገኛላችሁ። ወገኖቼ የሞአብ ንጉሥ ባላቅ ከበታችሁ ያለውን የእስራኤል ሰፈር እንዲመለከት በላምን ይዞ ወደ ተራራ ጫፍ ወጣ ይላል። እንግዲህ አድማጮቼ የዛሬው የምዕራፍ 22 ጥናታችን በዚሁ ያበቃል። እግዚአብሔር ይባርካችሁ። አንተ ሌላ የለኝ ወዳጅ ኢየሱስ ልበልህ እንጂ ሌላገኘሁ ተከናወነ
እግዚአብሔር ብዙ ነገሮችን እንደገለጠላችሁና እንዳስተማራችሁ እምነታችን ነው። እንግዲህ ትምርታችንን አስመልክቶ ያላችሁን አስተያየት ጻፉልን፣ እናስተናግዳለን። በጸሎታችሁም ደግሞ ደግፉን። እግዚአብሔር በሁሉ ነገር እንዲያስበንም እናንተም ደግሞ በጸሎታችሁ በሱ ፊት አስቡን። ትምርታችን በዚሁ ተጠናቀቀ። ሰላም ሁኑ።